ምዕራፍ 3 ላይ ፊልጵስዩስ ምዕራፍ 3 ከቁጥር 1 እስከ 11 ያለውን ነበረ ባለፈው ሳምንት ያየ ነውና በዛ ውስጥ እንግዲህ ጳውሎስ ደግሞ ሊጽፍላቸው እንደማይታክተው ደጋግሞ የክርስቶስ ኢየሱስን ማንነት እንዲያስቡ ከዛም ባለፈ መልኩ ደግሞ መጠንቀቅ ያለባቸው ነገር አለ። ስለዚህ ሊጠነቀቁበት ስለሚገባ ነገር እዛው ምዕራፍ 3 ከቁጥር 1 እስከ 11 ባለው ሐሳብ ውስጥ ከውሾች ተጠበቁ፣ ከክፉ ሰዎች ከክፉ ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠንቀቁ ብሎ ይሄንን በማስጠንቀቅ ጭምር ነገር ግን የእርሱ ህይወት የሚመካው በህይወቱ ውስጥ ባከናወናቸው ነገሮች አይደሉም። የሚያስቀና ህይወት አለው። ልመካ ብሎ ቢያስብ እንኳን ሊመካበት የሚችልበት ነገር አለው። ነገር ግን እነዚህ ሁሉ ነገሮች ሳይሆን ክርስቶስን በማወቅ ቁጥር 9 ላይ አዎን በእውነት ከሁሉ ይልቅ አለ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁና ስለ እርሱ ሁሉን ተጎዳው ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለውን ጽድቅ ማለትም በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለእኔ ያለውን ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁኝ ብሎ ክርስቶስን ማወቅ ከምንም ነገር በላይ የሚበልጥ ነው። የያዘውን ነገር እንኳን ሊያስጥለው ያስቻለው ነገር ክርስቶስን ማወቁ ነው። በደማስቆ መንገድ ላይ ኢየሱስን ፊት ለፊት ሲገናኝ የተመለከተው ጌታ ያየውን ነገር ሁሉ ነው ያስጣለው፣ የያዘውን የነበረውን ነገር እና ይህንን ሐሳብ ይዘን ነው እንግዲህ ምዕራፍ ሶስትን እንደ እግዚአብሔር ፈቃድ ዛሬ አብረን ለመጨረስ እንሞክራለን እና ከፊታችን ወዳለው መዘርጋት ክርስቶስን ጳውሎስ አግኝቷል። ግን ክርስቶስን አግኝቶ በዛው አልቀረም። የሚገርመው ነገር በጣም የተሻለና የሚልቅ ነገር አለ። ስለዚህ ለዛኛው ነገር ራሱን ይዘረጋል። ይህንን በጣም እንዲያስቡት ይነግራቸዋል። ጳውሎስ ይህንን መልእክት የሚጽፍላቸው እንግዲህ አስቡት ከሰላሳ ዓመታት ከጌታ ጋር ከነበረው ቆይታ በኋላ ነው። የመጽሐፍ ቅዱስ መምህራን ያጠኑት ሰዎች የሚሉት ምንድን ነው? እሱ ጳውሎስ 30 ዓመታት ከጌታ ጋር ኖሯል። እንግዲህ ከ30 ዓመታት በኋላ ምን ይላቸዋል? ገና አልያዝኩኝም። ይህን ሁሉ ነገር አድርጎ ማለት ነው። በህይወቱ ውስጥ አስቡት እንግዲህ እስከ ሮም ግዛት ድረስ ወንጌልን ይዞ መሄድ የቻለ ሰው ማለት ነው። በጣም ብዙ ተአምራቶችን ያደረገ ሰው ኧረ ገና መቼ ተያዘና ነገሩ አልተያዘም ነው። በቃ አልያዝኩትም፣ በጣም እዘረጋለሁኝ። ስለዚህ አሁን እኔና እናንተ በጣም ከፊታችን ልንዘረጋበት የሚገባን ጳውሎስ ይህንን ካለ ማለት ነው። ጳውሎስ ይህንን ካለ እኔና እናንተ ምን ያህል ከዚህ የላቀና የሚበልጥ ነገር በፊታችን ይጠብቀናል። አሁን በጣም እግዚአብሔር በዚህ ቃል ውስጥ ቻሌንጅ ሊያደርገን የሚፈልጋቸው ነገሮች አሉ ብዬ አምናለሁ። ይሄ ጉዞ በጣም ጥረት የሚጠይቅ ጉዞ ነው። ቃሉን አነበዋለሁኝ። እንደዚህ ይላል ከቁጥር 12 ጀምሮ ፊልጵስዩስ ምዕራፍ 3 አሁን እንዳገኘው ወይም አሁን ፍጹም እንደሆንኩኝ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞቼ ሆይ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፤ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ። እንግዲህ ፍጹማን የሆንን ሁላችን ይህን እናስብ። በአንዳች ነገርም ልዩ ሐሳብ ቢኖራችሁ እግዚአብሔር ይህን ደግሞ ይገልጥላችኋል። ሆኖ በደረስንበት በዚያ እንመላለስ። ወንድሞቼ ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳን እያለቀስኩ እላችኋለሁ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደው ሥጋችንን ይለውጣልና። ይሄ በጣም ጥረትን የሚጠይቅ ይሄ የአዲሱ መደበኛ ትርጉም ቁጥር 12ን እንደዚህ ይለዋል። ይህን ሁሉ አግኝቻለሁ ወይም ፍጹም ሆኛለሁ ማለት አይደለም፣ ነገር ግን ክርስቶስ ኢየሱስ እኔ የራሱ ያደረገበትን እኔም የራሴ ለማድረግ እጣጣራለሁኝ። ክርስትና ውስጥ መጣጣር አለ። እግዚአብሔርን ጸጋ ተቀብለናል። ያ የእግዚአብሔር ጸጋ እኔና እናንተ ደግሞ የበለጠ እንድንፈልግ ምክንያት የሚሆነን ነው። ከክርስቶስ ጋር በምንጓዘው ጉዞ እንዴት መጓዝ አለብን? ከክርስቶስ ጋር የጀመርነውን ጉዞ እንዴት እንጓዝ? መንፈሳዊ የሆነውን ብስለት እድገት እንዴት እናገኛለን? እንግዲህ ለዚህ ጥያቄ ነው ጳውሎስ ምላሽ ለመስጠት የሚሞክረው። ክርስቶስ ጋር ስንጓዝ 30 ዓመት የቆጠረ ሕይወት ስላለው ጳውሎስ ደርሷል፣ ጨርሷል ተብሎ የሚዘጋ ምዕራፍ የለውም። የተጠራው ጥሪ ክርስቶስን ወደ መምሰል የሚደርስበትን ያንን እንዲይዝ ጳውሎስ በተለያየ መልእክቶቹ ውስጥ በተለይ ምሳሌዎቹን በጣም ከተፈጥሮ ጋር የተገናኙ፣ ከስፖርት ጋር የተገናኙ፣ ከወታደር ጋር የተገናኙ ምሳሌዎችን ይናገራል። ስለ እግዚአብሔር የጦር ዕቃ ሲናገር ኤፌሶን ምዕራፍ 6 ላይ የእግዚአብሔርን የጦር ዕቃ ልበሱ ይላል አይደለ? የዲያብሎስን ሽንገላ መቃወም እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ። የተዘጋጀን እንድንሆን ይፈልጋል። በውጊያ ጦር ሜዳ ውስጥ ያለ ወታደር ሊኖረው የሚገባውን ዝግጅት በተለያየ ሐሳብ በተለያየ መልእክቶች ውስጥ እነዚህን ነገሮች በጣም ይጠቅማል። አሁንም ስለ ሯጭ ነው የሚናገረው ጳውሎስ። እንግዲህ ክርስቶስ ኢየሱስ በእርሱ ልብ ያለውን ሆነን ለመገኘት ያንን እኔና እናንተ ያን ጥማት በሕይወታችን ውስጥ እንዲኖር ይፈልጋል። በሕይወታችን የምናከናውነው ያከናወንናቸው ብዙ ነገሮች ሊኖሩ ይችላሉ፣ ግን ክርስቶስን ከመምሰል ጋር ሲወዳደር ያከናወንናቸው ነገሮች ሚዛን አይደፉም። ሚዛን የሚደፋው ክርስቶስን የመሰልንበት ማንነት ነው። የሚሆኑት የሚከናወኑት ነገሮች ለእኔና ለእናንተ መዳረሻዎች አይደሉም። የትኛውንም ያህል አስገራሚ የሆነ የእግዚአብሔር ጸጋ ቢገለጥብን ያ ጸጋችን ጨርሷል የሚያስብለን አይደለም። ጳውሎስ የተናገረው እኮ በጣም በመላእክት እንኳን ልሳን ብናገር አይደል፣ አንደኛ ቆሮንቶስ ምዕራፍ 13 ላይ በመላእክት ቋንቋ እንኳን ብናገር ፍቅር ግን ከሌለኝ አለ አይደለ። እምነቴ አለ ተራራን እንኳን ነቅሎ ከአንድ ቦታ ወደ አንድ ቦታ ቢያንቀሳቅስ ፍቅር ግን ከሌለኝ ነው። የምንመስለውን ነገር ነው እግዚአብሔር በእኔና በእናንተ ህይወት ውስጥ ማየት የሚፈልገው እንጂ የምናደርገውን አይደለም። የምናደርገው ነገር አስፈላጊ ነው አይደለም እያልኩኝ አይደለም፣ የምንመስለው ያለምንም ጥያቄ በክርስቶስ የረካ ህይወት አለ። ይሄ ማለት ግን በክርስትና ህይወታችን በቃ ጨርሰናል አንቱ ተብለናል ብለን የምንጨርሰው አይደለም። አይደለም ክርስቶስን መምሰል የዚህ ዓለም እኮ ትምህርት በራሱ እኮ በጣም የማያልቅ ነው አይደለ? እቼም በጣም ከኔ ይልቅ በጣም የተማራችሁ ሰዎች እዚህ አላችሁ። እንደውም የበለጠ በተማራችሁ ቁጥር እንደማታውቁ ነው የሚገባችሁ አይደል? ያንን እንግዲህ አስቡት። በክርስቶስ ኢየሱስ የጠራነው ጥሪ አሁን ካለንበት የላቀ ክብር አለው። ያ የላቀው ክብር ክርስቶስን በመምሰል ውስጥ የሚለካ እንጂ በሚሆኑት ነገሮች ውስጥ አይደለም። አሁንም ጳውሎስ እነዚህን ሰዎች በጣም የሚያበረታታቸው ምንድን ነው? እሱ ገና እንዳልያዝኩትኝ ይቆጥራለሁ የሚለው የተቀደሰ አለመርካት አለ ማለት ነው። ቅዱስ የሆነ አለመርካት። እግዚአብሔር ያንን ጥማት ይስጠን። አሜን። በቃ የተቀደሰ አለመርካት፣ ይሄ ሌሎች ነገሮችን ፍለጋ ሳይሆን እርሱን በመፈለግ ይሄ የተቀደሰው አለመርካት፣ ይሄ ለፍጻሜው የምናደርገውን ሩጫችንን እንድንጀምር መንደርደሪያ መነሻ ነው። የደረስን ያህል ስሜት እንዲሰማን ጳውሎስ አይፈልግም። ምክንያቱም ጌታን ሞር በቀረብነው ቁጥር የበለጠ እንድናውቀው የተለየ ፍቅር በእኔና በእናንተ ሕይወት ውስጥ እየጨመረ ይመጣል። ክርስቶስን በመምሰል አብዝተን እንድንጣጣር ወደ እርሱ እንድንቀርብ ይፈልጋል። ደግሞ የሚገርመው ነገር በቀረብነው መጠን በጣም ልቀቱ፣ ውበቱ፣ አይደለ ምጥቀቱ፣ ድምቀቱ እየጨመረ ስለሚመጣ የበለጠ ወደ እርሱ መሳብ፣ ወደ እርሱ መማረክ ያን ፍላጎትና ያንን መንፈስ ይሰጠናል። ይህና የእናንተ ግብ ክርስቶስን መምሰል ነው፣ ወደ ክርስቶስ መድረስ ነው። ወደፊት ለመጓዝ የኋለኛውን ነገር የግድ መርሳት አለብን። የኋለኛው ነገር ብለን ስንል እንግዲህ ሁለት ነገሮች ናቸው። ሰውን ሊይዘው የሚችለው አንድ ወይ ውድቀቱ ነው ወይም ደግሞ ስኬቱ ነው አይደለ? የወደቀን ሰው በጣም ከወደቀበት ነገር ለማውጣት የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ የእግዚአብሔር መንፈስ ካላወጣው በስተቀር በጣም አስቸጋሪ ነው አይደለ? ስኬት ውስጥ የደረሰ ሰውስ እሱንማ እንደውም ፈጽሞ ልናንቀሳቅሰው አንችልም። ምክንያቱም የሆነ ደረጃ ላይ ስለደረሰ በቃ እንደውም ወደ ታች ነው የሚያያችሁ አይነት ነገር አለ። ስታወሩ ወደ ታች ነው የሚመለከታችሁ እና ይሄ በጣም ፈታኝ የሆነ ነገር ነው። ጳውሎስ በጣም ስኬት የሚባለውን የስኬት መጨረሻ በአገልግሎት ቢለካ ያንን መስፈርት በጣም የሚያሟላ ሰው ነው። ነገር ግን ምንድን ነው የሚለው? አሁንም እንዳገኘው ወይም አሁንም ፍጹም እንደሆንኩኝ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩትን ያንን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩትኝ እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊቴ ያለውን ለመያዝ ምን አደርጋለሁኝ? እዘረጋለሁ። ያለፈው ነገራችን ወገኖች መማሪያችን ነው። ስኬትም ይሁን ውድቀት መማሪያ ነው። ደግሞ የጻድቅ ውድቀት እኮ ጻድቅ ሰባት ጊዜ ይወድቃል ሰባቴውንም ይነሳል ነው አይደል የሚለው መጽሐፍ ቅዱስ። በጣም የእግዚአብሔር ቸርነት የሚገርመው ነገር ልክ ስንወድቅ አይ ድሮም የማትረባ ብሎ አይለንም እግዚአብሔር። አይ 99ኙን በተራራ ላይ ትቶ አንዱን ፍለጋ ነው ወደ መሬት የወረደው የሚለው ነበሩት። ያ እረኛ ብዙዎች ነበሩት፣ እነዛ መዓቶቹ ያሉ አንዱን ፍለጋ ግን ወደ ታች ወረደ ይላል። የትኛውን ውድቀታችንን ነው ለኔና ለእናንተ ወደፊት እንዳንሄድ ምክንያት የሚሆነን? መዘርጋት አለብን። ከፊታችን ወዳለው ነገር መጓዝ መሄድ መቻል አለብን። ያለፈው ነገራችን የምንማርበት ነው፣ እኔና እናንተን ለተሻለ ነገር የሚያዘጋጀን። ወገኖች ይሄ ጉዞ በጣም ውሳኔ ይጠይቃል። አቅጣጫውን ማግኘት አለብን። አቅጣጫው አንድ ነገር ነው። በቃ አንድ ነገር አደርጋለሁ ብሏል። ያ አንድ ነገር ወዴት ነው? ወደዛ ወደ ክርስቶስ የሚሄድ ነው። ወደኋላ የሚመልሰንን ነገር ስናስብ የሎጥን ሚስት ታስታውሷታላችሁ አይደለ? ሎጥ በዛ በነበረበት በሰዶምና በጎመራ ሲኖር የሰዶምና የጎመራ ሕዝቦች ክፋት ወደ እግዚአብሔር በጣም ደረሰ ይላል። አስቡት፣ በጣም ክፋት ጽዋው ሞልቶ ይደርሳል። እነዚህ ሰዎች ክፋት በጣም ስለደረሰ እግዚአብሔር ያቺን ከተማ ሊያጠፋት ፈለገ። ስለዚህ መላእክቶችን ላከ። የእግዚአብሔር ቸርነትን ስትመለከቱት እግዚአብሔር በእሳት ዲን ያንቺን ከተማ ከማጥፋቱ በፊት ሎጥንና ሚስቱን ልጆቹን በመላእክት አማካኝነት ይዞ ረጅም መንገድ ይዟቸው ወጣ ማለት ነው። የሎጥ ሚስት ግን ወደፊት ለመሄድ አይደለም የፈለገችው፣ ወደኋላ የሚጎትታት ነገር ነበረ። ወደኋላ እንድታይ፣ ወደኋላ በቃ እንድትናፍቅ የሚያደርጋት ነገር ነበረ። የሎጥ ሚስት ምን አደረገች ይላል? እግዚአብሔር የሰጣቸው ትእዛዝ ነበረ፣ ዞር አትበሉ አላቸዋል። የሎጥ ሚስት ምን አደረገች? ዞር አለች። ዞር ስትል የጨው አምድ ሆና ቀረች ይላል። ወገኖች ወደፊት ስንዘረጋ የኋለኛው ነገራችን የሚጠቅም ነገር ስለሌለው ነው። በቃ ባጭሩ የኋለኛው ነገራችን የሚጠቅም ነገር ስለሌለው በምንሄድበት ጉዞ ውስጥ የሚገጥሙን ነገሮች አሉ። ወደኋላ ሊጎትተን የሚፈልግ ነገር አለ። የእስራኤል ሕዝብ ትልቅ ችግር ምንድን ነበረ? ከግብፅ ምድር ከወጣ በኋላ የግብፅ ሽንኩርት የግብፅ ውስጥ የሚበላው ነገር ይናፍቃቸው ነበር። እንደ ሰው ቢናፍቀው እንደው መቃብር እንዴት ይናፍቀዋል? በግብፅ ምድር በባርነት ኖሮ መቃብር እዛ ብኮ መሞት እንችል ነበረ፣ በስነ ስርዓት እንቀበር ነበረ። በእውነት ከሚያዘገየን ከሚጎትተን ወደኋላ ከሚስበን ነገር እግዚአብሔር ይጠብቀን። ወደፊት ማየት ወደፊት መዘርጋት እንድንችል እኔና የእናንተ ትላንትና ልክ እንደ መኪናችን ውስጥ እንደምንነዳው ስንነዳ የምናይበት ቺ መስታወት አለች አይደለ? በቃ በእሷ ሪየር ቪው ጀስት እያየን እየራቅን ነው የምንሄደው እንጂ እኔና የእናንተ ትኩረት እዛ ላይ አይደለም። በሪየር ቪው መንገዳችንን አንጓዝም። እንደው ወደኋላ ማየት እንኳን ቢያስፈልገን የጸጋውን ታላቅነት የምህረቱን ብዛት የምናደንቅበት ነው። ዳዊት እዚህ ያደረስከኝ እኔና ቤቴ እኔ ማነኝ አለ አይደለ? ለምንድን ነው እዚህ ያደረስከኝ እኔ ማነኝ ብሎ ያለበት ምክንያት ዳዊት ከድካሙ በስተቀር የሚያውቀው ነገር ስለሌለ ማለት ነው። ወደኋላ ብንመለከት፣ ወደኋላ ብናስብ የእግዚአብሔር ጸጋ እኔና እናንተን እዚህ ያደረሰበትን ቸርነት የምናስብበት ነው። ትላንትናችን ዛሬያችን እንዲያበላሽልብን አንፍቀድለት። አሜን። ትላንትናችን በቃ ዛሬን ማበላሸት የለበትም። ዛሬያችን ለነጋችን የምንዘጋጅበት ነው። የትላንትናውን ያሳለፈን ጌታ አሁንም ያሳልፈናል። ጳውሎስ ፍጹም ሆኛለሁ ማለት አይደለም ብሎ ሲል ፍጹም እንሆናለንም እያለም አይደለም። አሁን እዚህ ውስጥ ያሉት በጣም ሌሎች አስቸጋሪ የሆኑት ያስት መምህራን ይሄ ጳውሎስ ባለፈው ሳምንት سنመለከት እነዚህ ከውሾች ተጠበቁ ብሎ ያላቸው አይነት ሰዎች የተወሰኑቱ ህግን በጣም አርገው የሚይዙ ይሄ ህገኛ የሚባሉት በቃ የሙሴ ህግ መጠበቅ አለበት ከወንጌሉ ጋር ብለው የሚሉና አይ ደግሞ ጸጋ ስለተቀበለን ጸጋውም ደግሞ ያስፈልገንም ብለው የሚሉ በጣም ሁለት ጽንፍ የያዙ ሰዎች አሉ። እና ፍጹም ሆኛለሁ ብዬ ማለት አይደለም ብሎ ያለ እየተናገረ ያለው ጳውሎስ በክርስትና ጉዞአችን የኔና የናንተ ህይወት ፍጽምናን ለመስራት አይደለም የምንሄደው። በዚህ በወደቀ አካል በወደቀ ዓለም ውስጥ እስካለን ድረስ ፍጹም አልነሆን አንችልም። ይሄ ግን ለምንሰራቸው ለየትኛዎቹም አይነት ስህተቶቻችን ኃጢአቶቻችን justification ሊሆኑ አይችሉም። ግን ፍጽምና እኔና እናንተ ልናደርግ ልንፈጽም በሚል አይነት ሐሳብና መንፈስ ሳይሆን ነገር ግን እግዚአብሔር እኛን ካለንበት ወደ ሚሻል ክብር ለማስገባት እንድንዘረጋበት የሚፈልገው ነገር አለ። እግዚአብሔር በክርስቶስ ሲጠራን ክርስቶስን ለመምሰል በክርስቶስ ልብ ያለውን ነገር እኔና እናንተ ያ እንዲኖር ለኒዘው የሚገባን የተጠራንበት እርሱ ስለሆነ እኛን እርሱ ያደረገበትን የራሳችን እናደርግ ዘንድ ሮሜ ምዕራፍ 8 ላይ ምን ብሎ ይናገራል? እግዚአብሔር ለሚወዱት እንዳሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው። ስለዚህ እግዚአብሔር ሐሳብ ዓላማ ወደ ራሱ ሲያስጠጋ ልጁን ለመምሰል ነው። የምንዘረጋው ወደዛ ግብ ለመድረስ ነው። የክርስትና ጉዞ እየረካን የበለጠ እርካታ ወደሚያመጣው ጌታ የምንጠጋበት ጉዞ ነው። አሜን። ጌታ የምንበላውን ነገር ስላቀበለን ሳይሆን ያቺ ሴት እንዳለችው ከዚህ አንተ ከምትሰጠው ውሃ ልጠጣና ቀልርካ ደግም ያልምጣ ማለት ያለችው የሆነ በህይወቷ ውስጥ የጎደላ ትልቅ ነገር አለ። ጳውሎስ ነገር ግን ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ ደግሞም ከሁሉ የሚበልጠውን መንገድ አሳያችኋለሁ ብሎ ለቆሮንቶስ ሰዎች ይነግራቸው አንደኛ ቆሮንቶስ ምዕራፍ 12 ቁጥር 31 የተቀበልነው ይሄ ሩጫ እሱን በመምሰል እርሱን ደግሞ መስለን በመገኘት እግዚአብሔር በእኔና በእናንተ ህይወት ውስጥ ይከብር ዘንድ ነው። ጳውሎስ የሚበልጠውን አሳያችኋለሁ ብሎ ሲል የሚበልጠው ክርስቶስን መምሰል ብቻ ለክርስቶስ ወንጌል እንደሚገባ ኑሩ ብሎ እንዳላቸው ማለት ነው። ጳውሎስ ሌላ ቦታ ላይ የዛው ምዕራፍ እዚሁ ምዕራፍ 2 ላይ ምን ብሎ ይላቸዋል? ስለዚህ ወዳጆች ሆይ ሁልጊዜም ታዛዦች እንደነበራችሁ ሁሉ አሁንም እኔ ባጠገባችሁ ሳለሁ ብቻ ሳይሆን ይልቁንም አሁን በሌለውበት ጊዜ በፍርሃት በመንቀቀጥ የራሳችሁን መዳን ፈጽሙ። ስለራሳችን ስናስብ ክርስቶስን በመሰልንበት ማንነት እንጂ ሌሎች በሆኑት ሚዛን ራሳችንን እንድንለካ እግዚአብሔር አይፈልግም። ስንዘረጋ የምንዘረጋው ወደ ክርስቶስ ማንነት ነው። እዚህ ያ የራሳችንን ህይወት የምናስተያይበትን መለኪያ ሲሰጠን እንግዲህ ጳውሎስ ምን ብሎ ተናገረ? በክርስቶስ ኢየሱስ በፊት ያለውን ለመያዝ እዘረጋለሁ፣ በኢየሱስ ከፍ ከፍ ያለውን የእግዚአብሔርን መቅራት ዋጋ እንዳገኝ ምልክትን እፈጥናለሁኝ። የሚፈጥነው አንድ ብቻኛው ነገር ክርስቶስን በመምሰል ራሱን ማግኘት እንዲችል ነው። ራሳችን ያለን ሚዛን እንዳይሳሳት እንዳይዛነፍብን ወገኖች፣ እግዚአብሔር በጸጋው በመንፈሱ ወደ ራሱ ሲያስጠጋን ያለንን አንዳንድ ጊዜ የኛን ማንነትም እንድናይ ይፈልጋል። የክርስቶስ ማንነት ነው መለኪያችን። ጳውሎስ በዙሪያው የነበሩትን ሰዎች በማየት ራሱን ቢመለከት ኖሮ በጣም ሊጽናናበት እንደውም ከሌሎቹ እንደተሻለ ራሱን ሊቆጥር የሚችልበት ነገር ነበረው። ወገኖች ራሳችንን ማየት እንድንችል ክርስቶስን በእውነት እየመሰልንበት ያለው አካሄድ ምን ይመስላል? ጌታን ለመምሰል ያለን ረሃብ ፍላጎትስ በምን አይነት መንፈስ ይዘነው እንገኛለን? የሰምርና በምትገኘው ቤተክርስቲያን በራእይ ላይ መጽሐፍ ላይ ያለውን ድሆች ነበሩ፣ ነገር ግን በእግዚአብሔር አይን ባለጠጎች ነበሩ። እነዚህ ሰዎች ድህነትህን አውቃለሁ ነገር ግን ባለጠጋ ነህ ብሎ ይላቸዋል። የሚልበት ምክንያት ምንድን ነው ብለን ስንል እነዚህ ሰዎች የሚፈልጉትና ወዴት መድረስ እንዳለባቸው ያውቁ ነበረ። በዛው ደግሞ ራእይ ምዕራፍ 3 ላይ ደግሞ የሎዶቅያ ቤተክርስቲያን ስትመለከቷት ደግሞ አለኝ ትላለች፣ ነገር ግን ምንም አልነበራት። ባለጠጋ ነኝ ትላለች፣ ነገር ግን ድሃ ነበረች። ምታይ ይመስላት ነበረ፣ ነገር ግን ማየት አትችልም ነበር። ወገኖቼ ራሳችንን ወደ ጌታ ለማስጠጋት ለማቅረብ የምናየው የምንፈትሽበት መንፈስ ክርስቶስን የመሰልንበትን ማንነት ነው። እግዚአብሔር የጠራን በእውነት ወደ እርሱ በመቅረብ በእርሱ ማንነት ሕይወታችን እንዲረካ ይሄ ፍጽምና በፍጹም ያለምንም እንከን መገኘት አይደለም። ነገር ግን ወደ እርሱ በመድረስ እርሱን በመምሰል እግዚአብሔርን ማክበር እንዲችል ጳውሎስ ይሄ ነገር ገብቶት ነበረ። ሌሎች በእኔና በእናንተ ሕይወት የሚመለከቱት ማንን ነው? ጳውሎስ ለራሱ ይናገራል። ራሱን እንደ ምሳሌ ያቀርባል። የጳውሎስ ራሱን በምሳሌ ማቅረብ የኩራት አይደለም፣ በጣም ከትህትና ጋር የተገናኘ ነው። ምክንያቱም መለስ ብለን ምዕራፍ ሁለትን ስንመለከት በጣም ትልቅ መሰረት ጥሎ ነው የመጣው። የእግዚአብሔር ልጅ የኢየሱስ ክርስቶስን ትህትና በግልጽ አስረድቷቸዋል፣ አሳይቷቸዋል። በዛ ትህትና ላይ ተመስርቶ ነው እንደ ምሳሌ ራሱን የሚያቀርብ። እንደውም በሌላ ቦታ ላይ ጳውሎስ ክርስቶስን በጣም ከመምሰሉ የተነሳ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ በጣም የሚገርም ቃል ይናገራል። የኃጢአተኞች ቁንጮ የሆንኩትን እኔን ብሎ ይላል። የክርስቶስን ማንነት ውበቱን ስንመለከት በጣም የማልበቃ እንደሆንን ነው የሚገባል። የእኛ ሕይወት አሁንም በቃ ወደ እርሱ ማንነት መቅረብ እንዳለበት በእውነት ክርስቶስን መስቀሉን ማንነቱን ከመፈለግ ከመሻት በፍጹም ምንም ነገር ዲስትራክት አያድርገን ወገኖቼ። አንድን ነገር አደርጋለሁኝ ብሎ ይላል። አንድ ነገር አደርጋለሁ። መዝሙር 27 ቁጥር 24 ላይ ምን ብሎ ይናገራል? እግዚአብሔርን አንዲትን ነገር እለምነዋለሁ እርሷንም እሻለሁ፣ ይኸውም አለ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ የእግዚአብሔርን ክብር ውበት አይ ዘንድ በመቅደሱም ሆኜ አሰላስል ዘንድ ነው። አንድ ነገር ምንድን ነው ዳዊት የምትፈልገው ተብሎ ቢባል አንድ ነገር ምን? የእግዚአብሔርን ክብር ማየት፣ በቃ በእግዚአብሔር ቤት መኖር። የአንድ ነገር ምርጫ ላይ እና ለእናንተ ቢሰጠን ምንድን ነው የምናደርገው? ሉቃስ 10 ላይ የሚያስፈልገው አንድ ነገር ብቻ ነው ብሎ ለማርታ ይነግራታል። ማርታ በባከነች ጊዜ የሚያስፈልገው አንድ ነገር ብቻ ነው። ወገኖች እኔና እናንተ በአንድ ነገር ላይ ትኩረት እንድናደርግ፣ አንድን ነገር ግባችን ዓላማችን አድርገን እንድንኖር እግዚአብሔር ይፈልጋል። በማርቆስ ወንጌል ላይ የነበረውን ሰው ኢየሱስ ክርስቶስ ምን ብሎ ተናገረው? አንድ ነገር ጎደለ አለው። ያለህን ሸጠ እንዲህ አድርግ ብሎ ካለው ሊለው ስለፈለገ አንድ ነገር ጎለዋል። ምክንያቱም የሆነ የበለጠበት ነገር አለ። አንድና ብቸኛ ሆኖ ሊከተለው በሕይወት ውስጥ ሊፈልገው የሚገባ ነገር ነበረ፣ ግን አንድ ነገር የጎደለው ነገር አለ። እንደ ዳዊት የአንድ ነገር ምርጫ ቢሰጠን ምርጫችን ምንድን ነው? ጌታን በፊቱ ተገኝተን እያገለገል ነው እያለን፣ ነገር ግን እያገለገል ነው በእውነት ጌታ ሲመለከት አንድ ነገር ብቻ ያስፈልጋል። በሱ እኮ አካባቢ እሱ ባለበት አካባቢ ያለ ነው አይደል? ሽር ጉድ እያለን አሁን አዲስ የመጣ ቋንቋ አለ፣ ተፍ ተፍ እያለ ይባላል። እና ዞር ዞር እያለን የሆነ ነገር ለማድረግ እየሞከርን፣ ግን ጌታ አንድ ነገር ብቻ ነው የሚያስፈልገው። ግርግር ስላበዛን ጌታን ኢምፕረስ አናደርገው። ዮሐንስ ወንጌል ምዕራፍ 9 ላይ ያለው አይነ ስውር ከተፈወሰ በኋላ ፈሪሳውያኑ ጥያቄ ሲጠይቁት አንድ ነገር አውቃለሁ፣ ይሄውም የፈወሰኝ ሰው የእግዚአብሔር መልእክተኛ መሲህ እንደሆነ ይህንን አውቃለሁኝ ብሎ አላቸው። በሕይወታችን በተለያዩ ነገሮች እንጠመዳለን፣ ተጠምደናል። አሁን በተለይ ያለንበት ይሄ ዘመን በጣም ለብዙ ነገር የሚያጋልጠን ነው። ሶሻል ሚዲያው በሉት የትኛውም ነገር ሀሳባችንን ሊበትንብን የሚችል ብዙ ነገር አለ። ግን አሁን ይሄ በቃ አውቀን ማለትም በቃ ኢንቴንሽናሊ የምናደርገው ነገር አንድ ነገር ብለን ስንል የምናደርገው ነገር አውቀን በቃ ኮንሽስሊ ራሳችንን እየመለስ ነው ማለት ነው። አይምሯችን ልክ ሲሄድብን የቶም ኤንድ ጄሪ አንዳንድ ሙቪ አይታችኋል? የሆነ ከጄሪ ወይም ቶም ነው አይደል እንትኑ ድመቱ፣ ከእሱ የሆነ ነገር የወጣና ሀሳቡ ሲሄድበት ይይዝና ጉትት አድርጎ ይመልሰዋል። እና ምንድነው እሱ በቃ በግድ ኢንቴንሽናሊ በጣም መልሶ ወደ ራሱ ማምጣት ማለት ነው። አንድ ቦታ ላይ ጳውሎስ የሚናገረው እኮ ራሴን እየጎሰምኩኝ አስገዛዋለሁ፣ የጎሰው የሚለውን የቋንቋው ምሁራን የሚናገሩት በምን መልኩ ነው? ይሄ አይንን እስከማበለዝ ድረስ በቦክስ እንደመምታት የጎሰምኩ የሚለው ማለት በቃ ስጋዬን የጎሰምኩኝ አስገዛዋለሁኝ። ኢዮብ የተናገረው ነገር ምንድነው? እሱ ስጋዬን በጥርሴ ነክሼ ነው አይደል የሚለው። ወገኖች ይሄ ያለንበት ዘመን በብዙ መልኩ ዲስትራክት የሚያደርገን ነገር በጣም በሽ በስማ እጃችን ላይ ያለው ሞባይልማ በቃ ሰይጣን ጊዜ ሳያባክን የሚጠቀምበት አሪፍ መንገድ በቃ በቀላሉ። ወገኖች ይሄ አንድ ነገር ለኔና ለናንተ ምንድን ነው እሱ? ብዙ ምርጫዎች በፊታችን ሊኖሩ ይችላል። ነገር ግን ከነዛ ምርጫዎቻችን ሊበልጥብን የሚገባው አንድ ነገር ጳውሎስ እንዳለን ኋላችንን እየረሳን ወደፊታችን እንዘረጋ ዘንድ የክርስትናን ሩጫ ለመሮጥ በጣም በዚህ አንገብጋቢ በሆነው ጉዳይ መጠመድ መቻል አለብን። ሰዎች ሲሮጡ ለተለያየ ምክንያት ይሮጣሉ። እኔና እናንተ ግን የምንሮጠው ለአንድ ዓላማ ነው። ምርጫ የምናደርገው ነገር ስላለን ነው። ኤልያስ በአንደኛ ነገሥት ምዕራፍ 18 ላይ ዛሬ የምታመልኩትን ምረጡ የሚል ምርጫ ነው የሰጣቸው አይደለ? ምክንያቱም አንድ ውሳኔ መወሰን መቻል አለባቸው፣ ወይ የበዓል መሆን ወይ የእግዚአብሔር መሆን፣ ከሁለት አንድ። ያዕቆብ ከጌታ አንዳች አገኛለሁ ብሎ ስለሚለው ሰው ሲናገር በሁለት ሀሳብ የተያዘ በመንገዱ የሚላውል ከሆነ አያገኝም ብሎ ይላል። እዚህ በአንድ ሀሳብ ተስማሙ፣ ምዕራፍ 2 ቁጥር 1 ላይ እኮ በአንድ ሀሳብ ተስማሙ ይላቸዋል አይደለ? በአንድ ሀሳብ ተስማሙ ብሎ ሲል ይሄ አንድ ግብ፣ አንድ ዓላማ፣ አንድ መድረሻ። ወገኖች እኔና የእናንተን እይታችንን ነገራችንን በጣም ከሚያደበዝዝብን ከሚበትንብን ነገር ብቸኛ የሆነ ልንኖርበት የጠራንለት አንድ ዓላማ አለ። በጣም ኢየሱስ ክርስቶስ ብልና ዘገት በማይሞላ በማይበላው በዚያ መዝገባችሁን አስቀምጡ ይላል አል ማቴዎስ ወንጌል ምዕራፍ 6 ላይ። ያ ማለት ምንድነው? እሱ በቃ አንድ የሆነ ዓላማ አለን፣ አንድ የሆነ ትኩረት፣ አንድ የሆነ ግብ ስላለን ማለት ነው። የሐናንያንና የሰጲራን እኮ ታሪክ ስንመለከት እነዚህ ሰዎች በጣም ለአንድ ነገር መኖር ይገባቸው የነበረውን ያንን ውድ ነገር በጣም ለማይሆን ነገር በመኖር ያጠፉትን ነገር እንመለከታለን። ሐናንያ ሰጲራ የሸጡትን መሬት ገንዘቡን ይዘው ሲመጡ የነሱ ነው። ግን በጣም ይሄ ምድራዊ የሆነው ነገር ሲይዘን ምን ያህል እንጎተታለን። ያ አንዱ ዓላማ ሙሉ ለሙሉ እኛን ይቆጣጠረን ዘንድ ራሳችንን መስጠት መቻል አለብን። ወገኖቼ ያ አንዱ ዓላማ እኔና እናንተን መቆጣጠር ካልቻለ ነገሮችን እንድናደርግ የሚገፋፋን ሌላ ነገር አለ ማለት ነው። በጣም ኮንሽስሊ ዲሲፕሊንድ ሆነን ካላደረግ ነው። እና የክርስትና ህይወት ሩጫ ነው። ሯጮችን ስትመለከቱ በጣም ዲሲፕሊንድ ናቸው አይደለ? በሚበሉት በሚያደርጉት ነገር። እነ ኃይሌ ገብረስላሴ መቼም ሲሮጡ የሮጡት ሩጫ ካፌ ቁጭ ብለው ተዝናንተው አይመስለኝም አይደል? በጣም ሮጠዋል። ምን አድርገው በቃ ማንም ሳያያቸው ሌሊት ጠዋት ተነስተው ተራራ ለተራራ ሮጠው ሲታዩ በጣም የሆነ ከመቅጠናቸው የተነሳ በቃ ጉስቁል ያሉ እስከሚመስሉ ድረስ ሮጠዋል። ግን የሮጡት ለምንድን ነው ሲባል በቃ አንድ ዓላማ፣ አንድ ግብ ነበራቸው። ዲሲፕሊንድ ሆነው ነበረ። በተከፋፈለ ማንነት እግዚአብሔርን ነገር ማስተናገድ አንችልም። አንድ የሆነ ዓላማ ይህንን እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለጠራኝ የሚለውን ያንን ሽልማት ለመቀዳጀት ወደ ግቡ እፈጥናለሁ። ክርስትና ረጅም የረጅም ጉዞ የርቀት ሩጫ ነው፣ የረጅም ጉዞ። ስለዚህ ያንን ሩጫ ለመሮጥ ራሳችንን ማዘጋጀት መቻል አለብን። ኒውዮርክ ላይ የሚደረግ የተለምዶ የማራቶን ሩጫ አለ እና እዛ ላይ አንድ ታሪክ ሰምቻለሁኝ። እዛ አካባቢ ልክ የመጀመሪያው አይ ቲንክ በክረምት ላይ የሚደረግ የሩጫ አለ። ጊዜውን አላስታውስም ግን ታስታውሱት ይሆናል። እና እዛ የሚመጡት ሰዎች በጣም የሚያሞቅ ልብስ ነው ለብሰው የሚመጡት። ልክ ሩጫው ሲጀመር ከተወሰነ ርቀት በኋላ ልብሳቸውን ቀስ እያሉ ማውለቅ ማውለቅ ይጀምራል። እያወለቁ እየቀለለ እየቀለለ ያ ላያቸው ላይ የነበረውን ነገር እያወረዱት ይመጣል። ያ ልብስ ይሰበሰብና በበጎ አድራጎት ድርጅት አማካኝነት ለምስኪን ለድሆች ይሰጣል። ግን ትልቁ ዓላማ ግን ምንድነው? እሱ እነዚህ ሰዎች የመጡበትን አመጣጥ ይዘው አይደለም የሮጡት ከላያቸው ላይ መውረድ መውደቅ ያለበትን ነገር ይህ ጥራ ነው ጥሪ ለሞት ተጠርተናል አይደል? መስቀሉን ተሸከመ ለትለት ተከተለ የሚለው በጣም ወሳኝ የሆነ ጥሪ። ስለዚህ በራሳችን ሆነን ሳይሆን የራሳችንን ማንነት በመካድ አይደል፣ መስቀሉን በመሸከም በመስቀሉ ላይ በመዋል ገኖች፣ እግዚአብሔር በእውነት ለዚህ ዓላማ ጠርቶናል። ጌታ እርሱን ስንከተል የተውነውን ነገር ትተን እንድንከተለው፣ ይሄ ጉዞ በጣም የሚያስተውን ነገር አለ። ወደ እነ ጴጥሮስ ሕይወት ኢየሱስ ክርስቶስ ሲገባ ንግግሩን ትምህርቱን በጨረሰ ጊዜ ይላል በሉቃስ ወንጌል ምዕራፍ 5 ላይ በጣም የሚገርመኝ ቃል ያ ነው። ንግግሩንና ትምህርቱን በጨረሰ ጊዜ ታንኳቸውን ወደ መሃል እንዲገፉት ጠየቃቸው ይላል። እስከዛ ሰዓት ድረስ መረባቸውን እያጠቡ በቃ ሰዓት ጨርሰው ወደ ቤት ለመሄድ የተዘጋጁበት ሰዓት ግን ያቺ ሰዓት ግን ለእሱ የእነሱን ሕይወት የመቀየሪያ ጊዜ ስለነበረች ነገሩን በጨረሰ ጊዜ እነርሱን ይላል። ወገኖች ይህን ጌታ እንድንከተለው ሲፈልግ የኔና የእናንተ የመጨረሻዋን እንጥፍጣፊ አስጨርሶ እንድንከተለው ያደርገናል። ወደዛ ሐሳብ ወደዛ ዓላማ እንድንገባ ያደርገናል። ይህንን በእውነት በእግዚአብሔር ፊት እንድናስበው በጣም ወገኖቼ አደራ ልላችሁ ፈልጋለሁ። ገና አላገኘነውም አላገኘሁትም ብሎ ካለ ጳውሎስ እኔና እናንተ ምን ያህል ይቀረናል? ከቁጥር 15 ጀምሮ ያለውን ሐሳብ አነበዋለሁ። እንግዲህ ፍጹማን የሆኑ ሁላችን ይህንን እንድናስብ በአንዳችም ነገር ልዩ ሐሳብ ቢኖራችሁ እግዚአብሔር ይህን ደግሞ ይገልጥላችኋል። ሆኖም በደረስንበት በዚያ እንመላለስ። ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመስሉትን ተመልከቱ። ጳውሎስ የሚጓዙትን ጉዞ እንዲያስቡት የሚፈልገው ነገር ምንድን ነው? እሱ እውነትን በሚገልጥ በእግዚአብሔር እንዲታመኑ በማበረታታት ወደ ትክክለኛው መስመር ወደ ትክክለኛው መንገድ የምንገባው ከእግዚአብሔር ጋር ባለን ትስስርና እውነት ነው። እኔን ምሰሉ። ከቁጥር 18 ጀምሮ ያለውን ሐሳብ ስትመለከቱ ስለ ክርስቶስ የመስቀል ጠላቶች ይናገራል። በጣም የክርስቶስ መስቀል የማይነገረን ክርስቶስ የማይሰበክልን ከሆነ ያለ ጥርጥር በጣም ይሄ እዚህ ሀገር ሬድ ፍላግ ይሉታል አይደል? የሆነ ነገር ሲሆን በጣም እንድትጠራጠሩ ጥያቄ እንድትጠይቁ የሚያደርጓችሁ ነገሮች በሬድ ፍላግ ነው የሚመሰሉት። እና ያንን የክርስቶስን ማንነት እንዳናይ የሚያደርጉን ስለ መስቀሉ፣ ስለ ክርስቶስ ፍቅር፣ ስለ እርሱ ማንነት፣ ራስን ስለ መካድ፣ ስለ ጽድቅ፣ ስለ ቅድስና፣ ስለዚህ የማይነግሩን ከሆነ በጣም አደጋ አለው። ከእነዚህ ሰዎች በጣም እንዲጠነቀቁ ያዛቸዋል። እነዚህ ሰዎች መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሀሳባቸው ምድራዊ ነው። ይሄ እንደው ምንም ማብራራትም የማያስፈልገው ዓለማችንን ዞር ዞር ብለን ስንመለከት ዛሬ ክብር በጣም የሆነው ነውር የሆነው ነገር ክብር ሆኗል አይደል? ስናይ ስንሰማ ሰዎች በጣም አሳፋሪ የሆነውን ነገር ዛሬ ክብራቸው ነው፣ ሆዳቸው አምላካቸው ነው። አንድ ሰው ምን ብሎ አለ? በሆዱ የወደቀን ሰው ለማንሳት አስቸጋሪ ነው አለ። ነገሩ ቅኔ ነው በጣም እና በጣም ለራሳቸው አምላክ አላቸው፣ አማልክቶች አሏቸው። ነገር ግን ምን ብሎ ይናገራል? እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። ይሄ በጣም አሁን በተለይ በምድራችን ባለንበት ኮንቴክስት አማኝ ነን ብለን የምንል ሰዎች ይሄንን በድፍረት መናገር እንችላለን ወይ? በቃ እኛ አለ ሀገራችን በሰማይ ነውና። ይሄ ማለት እኮ ስለ ሲቲዝንሺፕ ነው የሚያወራው። የተለየንለት ማንነት፣ የጠራነው ጥሪ። ይህንን መጽሐፍ ቅዱስ ይዞ ስለ ራሱ ዘር የሚያወራ ሰው በጣም እኔ ጥያቄ ውስጥ ይገባብኛል። ይሄን መጽሐፍ ቅዱስ ይዞ ሌላኛውን አሳንሶ ራሱን ትልቅ አድርጎ የሚል ሰው በጣም ነው ጥያቄ ውስጥ የምገባው። እንግዲህ እንደኔው ጥያቄ እንደምጠይቁ በጣም እርግጠኛ ነኝ። በጣም ጥሪያችን፣ ማንነታችን ሰማይና ሰማያዊ ነው። ደግሞም የሚመጣ መድኃኒት እርሱም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሲያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደው ስጋችንን ይለውጣል። በጣም ግሩም ወገኖች፣ በእውነት የኔና የእናንተ ማንነት ሰማያዊ ዜግነት ያለን ሰዎች ነን። ሰዎች መጥተው ሲሰሙን ሰማያዊ የሆነ ቋንቋ የምንናገር ሰዎች በእውነት የጌታ መሆናችን ሰማያዊ ዜግነታችን የሚገለጥብን ስለ ምህረት የምናወራ ስለ ጽድቅ የምናወራ ስለ ፍቅር የምንናገር ወገኖች ፍጹማን አለመሆናችንን በማመን በክርስቶስ ወደፊት መዘርጋትን ጳውሎስ በሕይወቱም ምሳሌ አድርጎ በማሳየት ይህንን መልእክቱን ጽፎልናል። በፍጹም ውሳኔ ጌታ ክርስቶስን መከተል፣ ያለፈውን መርሳት፣ ለግባችን ወደፊት መዘርጋት፣ በክርስቶስ ለተጠራንበት ጥሪ በጽናት ሩጫችንን ለሽልማት መሮጥ እንድንችል እግዚአብሔር እንግዲህ በዚያ አማካኝነት ተናግሮናል። እግዚአብሔር ይርዳን። አሜን። ክብር ለእግዚአብሔር ይሁን። እንጸልያለን።